ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በእለቱ አንድ ሰው ከዛ በማግስቱ አንድ ሌላ ሰው ህይወት አልፎ ሁለት ሰው ህይወት አልፏል። በርካታ ሰዎች ተጎድተዋል። አንድ መኪና ተቃጥሏል። እንደዚሁም አንድ ሆቴል እና የንግድ ድርጅቶች ጉዳት ደርሶባቸዋል።
የአማራ ክልል የኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን ናቸው። የመቀሌና የወልዲያ ከተማ የእግር ኳስ ቡድኖች ባለፈው እሁድ ሊያደርጉት በነበረው ውድድር ከጨዋታው በፊት የተፈጠረውን ግጭት አስመልክቶ ከተናገሩት የተወሰደ ነው። ዝርዝሩን በአብይ ርዕስ እናቀርባለን።
መንግስት በአገሪቱ ለሚፈጠሩ ችግሮችና ለሚነሱ ህዝባዊ ጥያቄዎች በጊዜው መፍትሄ አይሰጥም ሲሉ የተቃዋሚው ህብረት መድረክ መሪ ፕሮፌሰር በየነ ጴጥሮስ ተናገሩ። ግጭቶች የተከሰቱት ችግሮች የሚቀጥሉት መንግስት ግዴታውን ባለመወጣቱ ነው ሲሉም ተችተዋል የቀድሞ የፓርላማ አባል። የዚህንም ዝርዝር በመጽሔቱ ክፍለ ጊዜ ይዘናል።
ለምሽቱ ካሉን ዜናዎች መካከል ዋና ዋናዎቹ የተባበሩት መንግስታት ድርጅት የየመን ልዑክ ዛሬ ለጸጥታው ምክር ቤት አባላት በሀገሪቱ እየተባባሰ ስላለው ሁኔታ ገለጻ ያደርጋሉ የሚለውና ሌሎችም አሉን።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን የዛሬ ማክሰኞ ህዳር 26 2010 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
ቆንጂት ታየነን። ፕሮግራማችንን የሚያቀናብረው ንጉሱ ታምሬ ነው። እስከ 4 ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱን የዓለም ዜና። የመቀሌና የወልዲያ ከተማ የእግር ኳስ ክለቦች እሁድ ዕለት ሊያደርጉት ለነበረው የጨዋታ ውድድር ከጨዋታው በፊት በተፈጠረው ግጭት ወደ ብሔር ግጭት ተለውጦ እንደነበርና በዚህም ከሁለቱም ወገን የሁለት ሰው ሕይወት መጥፋቱን ነዋሪዎችና የክልሉ መንግስት አስታውቋል። በተጨማሪም ቁጥራቸው ለጊዜው ያልታወቀ በርካታ ሰዎች መቁሰላቸውን፣ የትግራይ ተወላጆች ሆቴልና ድርጅት መሰበሩን፣ መኪና መቃጠሉና በአጠቃላይ ወደ 200 የሚጠጉ ድርጅቶች ላይ ጉዳት መድረሱ ተገልጿል። በተያያዘም ጥቃቱን የተቃወሙ የትግራይ ወጣቶች በመቀሌ ከተማ ተቃውሞ አሰምተው እንደነበረ ታውቋል። በዕለቱ አብይ ርዕስ ዝርዝሩን እናቀርባለን።
የተባበሩት መንግስታት ድርጅት የየመን ልዑክ ዛሬ ለጸጥታው ምክር ቤት አባላት ገለጻ ያደርጋሉ። የየመን ሁቲ አማጽያን የቀድሞ ፕሬዚዳንትና ተባባሪያቸው የነበሩትን አሊ አብደላ ሳህልህን ትላንት ገድለዋቸዋል። የሁለቱ ህብረት መፍረሱን ተከትሎም ዋና ከተማዋ ሰንአ ብጥብጧ ተባብሷል። የተባበሩት መንግስታት ድርጅቱ ልዩ ልዑክ እስማኤል ኦልድ ሼክ የቀድሞ ፕሬዚዳንት ሳልህ መገደል የሚያስከትለውን ፖለቲካዊ አንድምታ በተመለከተ ለጸጥታው ምክር ቤት አባላት ማብራሪያ ይሰጣሉ ተብሎ እንደሚጠበቅም የመንግስታቱ ድርጅት ቃል አቀባይ ስቴፋን ደሃሪክ ገልጠዋል።
ቀድሞውኑም እጅግ ከባድ የነበረውን የየመን የፖለቲካ ሁኔታ በከፍተኛ ደረጃ እንዳወሳሰበው በግልጽ ይታያል ብለዋል ቃል አቀባዩ። በአውሮፓውያኑ ከ2014 ዓ.ም ወዲህ 10,000 ሰዎች የተገደሉበትና በሚሊዮኖች የተቆጠሩ ለከባድ ሰብአዊ ችግር የተዳረጉበት ጦርነት በድርድር እንዲቆም የመንግስታቱ ድርጅት ለሽምግልና ዝግጁ ነው ሲሉም አክለዋል። የመንግስታቱ ድርጅት የየመን ሰብአዊ ጉዳዮች አስተባባሪ ጄሚ ማክጎልድሪክ በበኩላቸው ሲቪሎች እርዳታ ፍለጋ መንቀሳቀስ እንዲችሉ ተኩስ እንዲቆም ተማጽኖ አቅርበዋል። የሰንአ ጎዳናዎች የጦርነት አውድማ ሆነዋል ነው ያሉት የመንግስታቱ ድርጅት የሰብአዊ ጉዳዮች አስተባባሪ። ሰው ከየቤቱ መውጫ አጥቶ ተጠምዷል። ከጥቃት ለማምለጥም ይሁን የሕክምና እርዳታ ፍለጋ መሰረታዊ ምግብና ውሃ ለማግኘትም መውጣት አልቻለም ብለዋል። የአረብ ሊግ ዋና ጸሐፊ አቡ ጌት በበኩላቸው የአሊ አብደላ ሳልህ መገደል የየመንን ጸጥታ ይበልጡን እንደሚያባብሰው አስጠንቅቀዋል። በመጽሔት ክፍለ ጊዜ ዘገባ ይታከልበታል።
የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ የያዙት የጉዞ እገዳ በተመለከተ በበታች ፍርድ ቤቶች ሙግቱ እንደቀጠለ ባለበት በአሁኑ ወቅት እገዳው እንደጸና እንዲቆይ ጠቅላይ ፍርድ ቤቱ ትናንት ውሳኔ ሰጥቷል። ከጠቅላይ ፍርድ ቤቱ ዳኞች ሰባቱ አስተዳደሩን ደግፈው ውሳኔ ሲሰጡ፣ ሁለቱ ዳኞች ሩት ባደር ጊንስበርግ እና ዳኛ ሶኒያ ሶማቴር እገዳውን በከፊል እንዲቆይ ብለዋል። ጠቅላይ ፍርድ ቤቱ ውሳኔው ላይ የደረሰበትን ምክንያት ግን አልገለጠም። ፕሬዚዳንት ትራምፕ ለሶስተኛ ጊዜ ያወጡት የጉዞ እገዳ አብዛኛው ሕዝባቸው የእስልምና እምነት ተከታይ ከሆኑ 8 አገሮች አብዛኞቹም መንገደኞች እንዳይገቡ የሚከለክል ነው። አገሮቹ ቻድ፣ ሊቢያ፣ ኢራን፣ ሶማሊያ፣ ሶሪያ፣ ቬኔዙዌላ፣ የመንና ሰሜን ኮሪያንም ጨምረዋል። ይህ የፕሬዚዳንቱ እገዳ የሜሪላንድና የሃዋይ ክፍለ ግዛቶች የበታች ፍርድ ቤቶች ዳኞች ስራ ላይ እንዳይውል ግን አግደውታል።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የሩሲያ የፍትህ ሚኒስቴር የአሜሪካ ድምጽን ጨምሮ በዩናይትድ ስቴትስ መንግስት ውጪ የሚካሄዱ 9 የሚዲያ ድርጅቶችን ለባዕዳን የሚሰሩ ወኪሎች ሲል ፈርጇል። እርምጃው ተቋማቱ ሩሲያ ውስጥ የሚያደርጉትን ዜና የማጠናከር እንቅስቃሴ እንደሚያወሳስብ ተገልጿል። የሩሲያው የፍርድ ሚኒስቴር ባለፈው ወር ባስጠነቀቀው መሰረት ራዲዮ ፍሪ ዩሮፕ፣ ራዲዮ ሊበርቲ የተባለውን ስርጭትና ተቀባይ አሰራጭ ጣቢያዎቹንም በባዕዳን ወኪል ዝርዝር ውስጥ ከቷል። ሩሲያ የወሰደችው ይህ እርምጃ የዩናይትድ ስቴትስ የዜና ማሰራጫዎቹን ሞስኮ በአውሮፓውያን 2012 ዓ.ም በባዕዳን ገንዘብ በሚንቀሳቀሱ መንግስታዊ ያልሆኑ ድርጅቶች ላይ በደነገገችው ሕግ መሰረት እንዲተዳደሩ ግዴታ ውስጥ ይከታቸዋል። የአሜሪካ ድምጽ ሬዲዮ በሩሲያ እርምጃ ላይ የሰጠው አስተያየት ለጊዜው የለም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ሄዘር ኖርት በቅርቡ ሲናገሩ ግን የፍትህ ሚኒስቴሩ የዜና ማሰራጫዎችን እንደ ባዕዳን ወኪል እንዲፈርጅና የኢንተርኔት እንቅስቃሴዎቻቸውን እንዲገድብ እንዲቆጣጠር የፈቀደው አዲሱ ህግ በሀገሪቱ የሚዲያ ነጻነት ላይ የተሰነዘረ ተጨማሪ ጥቃት ነው ማለታቸው የሚታወስ ነው።
በመጨረሻም ወሲባዊ ወከባ አድርሰውብኛል በሚል በርከት ያሉ ሴቶች የተወነጀሉት የዩናይት ስቴትሱ የኮንግሬስ አንጋፋ አባል ጃን ኮኒየርስ ጡረታ ለመውጣት መወሰናቸውን አስታወቁ። በምክር ቤት አባልነት ባገለገሉበት የጊዜ ርዝመት ከሁሉም አንጋፋው ኮኒየርስ ዛሬ በራዲዮ በሰጡት ቃለ መጠይቅ ወንድ ልጃቸው በተወካዮች ምክር ቤት አባልነት እንዲተኳቸው ይሁንታ መስጠታቸውንም አስታውቀዋል። የ88 ዓመቱ የምክር ቤት አባል በርከት ያሉ ሴቶች ወሲባዊ ወከባ አድርሰውብናል ሲሉ በቅርቡ ወጥተው ቅሬታቸውን መግለጻቸው ይታወቃል። አንደኛዋ ማሪን ብራውን የተባሉት የ61 ዓመቷ የቀድሞ ረዳታቸው ሲሆኑ ከ10 ዓመታት በፊት ወሲባዊ ግንኙነት እንድንፈጽም በተደጋጋሚ ጠይቀውኝ እምቢ ስላልኩ ከስራ የተባረር ያለው ሲሉም ለኤንቢሲ ቴሌቪዥን ጣቢያ ገልጠዋል። የዩናይት ስቴትስ ምክር ቤት ዲሞክራቶች መሪ ናንሲ ፔሎሲ፣ አፈ ጉባኤው ፖል ራያን እና ኮንግሬስማን ካርኒየርስ ከምክር ቤቱ አባልነት በፈቃዳቸው እንዲሰናበቱ የጠየቁበትም ተገልጠዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የማክሰኞ ህዳር 26 ስርጭት ነው። አስተናጋጆቻችሁ ቆንጆ ይታየና
አሉላ ከበደንን። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19ና በ22 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ታዲያ እንደ ወትሮው ሁሉ ቀዳሚው የዕለቱ አቢርስ ነው። ከዚያ በፊት ግን በሁለተኛው አጋማሽ ሳይሆን በመጀመሪያው አጋማሽ መጨረሻ ከሚቀርቡት አንዱ እናሰማለን። የየመን ዋና ከተማ ሰንአ ዛሬ እየተረጋጋች ብትመስልም ባለፉት ቀናት የተካሄደው ውጊያ ግን ብዙ ጉዳት አድርሶባታል ይላል።
234 ዛሬ ጠዋት ላይ በተመዘገበው መሠረት 234 ሰው ተገድሏል በጦርነቱ። ይህ ቁጥር እያሻቀበ ሊሄድ ይችላል። ከ400 በላይ ሰው ጉዳት ደርሶበታል።
በየመን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ከፍተኛ አስተባባሪ ጄሚ ማክጎልብሪክ ለአሜሪካ ድምፅ ከሰጡት መግለጫ እየተቀነጨበ ነው።
ያ አሁን ጦርነቱ በጣም እያስፈራ ስለሆነ ማለት ነው። አሁን ከእንደገና ደግሞ ልጆቹም እየገቡ ነው ተብሏል። ከመረብ ከዚህ የበለጠ ድብልቅልቅ ነው የሚለው። መጀመሪያ ላይ እንኳ ይሄ ነገር ድብልቅልቅ ሳይል የተወሰነ እንኳ ምግብ ውሃ ምናምን ቢያቀርቡልን
ሰንአ የመን ከሚገኙ ኢትዮጵያውያን ስደተኞች ያንዲቱን ድምጽ ነበር የሰማችሁት። በመጽሔት ክፍለ ጊዜ ዘገባ እናቀርባለን። አሁን ወደ ምሽቱ አብይ ርዕስ እንሻገር።
የመቀሌና የወልዲያ ከተማ እግር ኳስ ክለቦች እሁድ ዕለት ሊያደርጉት ለነበረው ጨዋታ የውድድሩ ወይም ከጨዋታው በፊት የተፈጠረው ግጭት ወደ ብሔር ግጭት ተለውጦ እንደነበርና በዚህም ከሁለቱም ወገን የሁለት ሰዎች ሕይወት መጥፋቱን ነዋሪዎችና የክልሉ መንግስት አስታውቀዋል። በተጨማሪም ቁጥራቸው ለጊዜው ያልታወቀ በርካታ ሰዎች መቁሰላቸውን፣ የትግራይ ተወላጆች ሆቴልና ድርጅት መሰበሩን፣ መኪና መቃጠሉን፣ በአጠቃላይም በርከት ያሉ ሰዎች ላይ ጉዳት መድረሱ ተገልጧል። በተያያዘም ጥቃቱን የተቃወሙ የትግራይ ወጣቶች በመቀሌ ከተማ የተቃውሞ ድምፅ አሰምተው እንደነበር ታውቋል። ለዝርዝሩ ጽዮን ግርማ።
ስማቸው እንዲጠቀስና ድምጻቸው አየር ላይ እንዲውል ያልፈለጉ የወልዲያ ከተማ አስተያየት ሰጪዎች ለአሜሪካ ድምጽ እንደተናገሩት እሁድ ህዳር 24 ቀን ከሰዓት በኋላ በወልዲያ ከተማ በሼህ ሁሴን መሐመድ አሊ አላሙዲ ስታዲየም ሊደረግ የነበረው የመቀሌ ከነማና የወልዲያ ከነማ የእግር ኳስ ጨዋታ ደጋፊዎች ከጨዋታው ሜዳ ውጪ ጠዋት ላይ ያስነሱት ግጭት ወደ ብሔር መሰል ጥቃት ተቀይሮ እንደነበረ ነው። በዚህ ግጭት የሁለት ሰው ህይወት አልፏል። አንዱ በመርሳ ከተማ በሀብሩ ወረዳ መምህር የነበረ ሲሆን በትናንትናው እለት በትውልድ ስፍራው በወልዲያ አካባቢ የቀብር ስነ ስርዓቱ መፈጸሙ ታውቋል። ሌላኛው ግለሰብ ደግሞ ከጉዳቱ በኋላ በመቀሌ ከተማ አይደር ሆስፒታል በሕክምና ሲረዳ ቆይቶ ህይወቱ በማለፉ በዛሬው እለት በማይጨው ከተማ የቀብር ስነ ስርዓቱ መፈጸሙን ነው። የቀብር ስነ ስርዓቱ ሲፈጸም ወጣቶች በቁጣ የተቃውሞ ሰልፍ ማድረጋቸውን በመቀሌ ከተማ የሚገኙ ምንጮች ገልጸውልናል። በአጠቃላይ ከወልዲያና ከመቀሌ ያገኘነው መረጃ የሚያሳየው በዚህ ግጭት ከሁለቱም አካባቢዎች የአንዳንድ ሰው በአጠቃላይ የሁለት ሰው ህይወት መጥፋቱን ነው። ይህ የሁለቱ ስፖርት ደጋፊዎች የእርስ በርስ ውረፋ ወደ ግጭት የተቀየረበት ዋነኛው ምክንያት በብሔርና በማንነት ላይ ያተኮረ አላስፈላጊ ዘለፋና ውረፋ፣ በዚህ ዘመን በወጣቶች ዘንድ ሊሰነዘር ይገባል ተብሎ የማይገመት ስድድብ እንደነበር ተናግረዋል። ግጭቱ እንደተጀመረም ባለቤትነታቸው የትግራይ ህዝብ ናቸው ተብለው የሚገመቱ ንብረቶች በድንጋይ መሰባበራቸውንና መቃጠላቸውን ነው። ይህንን የወልዲያን ሁኔታን በተመለከተ የአማራ ክልል ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁንን በስልክ አነጋግሬያቸው ነበር። እሳቸውም የግጭቱ መነሻ አፍላፊና ዘለፋ እንደነበር ተናግረዋል።
አላስፈላጊ ንግግሮችና ዘለፋዎችን ነበሩ። በዚህ ምክንያት ግጭት ተፈጠረ። በግጭቱ ምክንያት ወደ ግርግር አመራ። በዚህም ግርግር የአንድ ሰው ህይወት ወዲያውኑ አልፏል። ከዛ በኋላ ጉዳት የደረሰበት አንድ ግለሰብ ደግሞ እንደገና በሕክምና ሲረዳ ቆይቶ ያው እሱም ህይወቱ አልፎ ግጭቱ ምክንያት በእለቱ አንድ ሰው ከዛ በማግስቱ አንድ ሌላ ሰው ህይወት አልፎ ሁለት ሰው ህይወት አልፏል። በርካታ ሰዎች ተጎድተዋል። አንድ መኪና ተቃጥሏል። እንደዚሁም አንድ ሆቴል እና የንግድ ድርጅቶች ጉዳት ደርሶባቸዋል እና ኮንቴይነሮችም ተቃጥለዋል። በዚህ ጉዳት ወደ 200 ያህል ሰዎች በጉዳት እንደደረሰባቸው ነው መረጃ ያገኘ ነው። በአጠቃላይ የከተማውን አንድ ቀን ባል ደረጃ ሰላም ርቆት ሁከትና ብጥብጥ ቆይቶ በማግስቱ ወደ መረጋጋት ተመልሷል። ህብረተሰቡ ዘንድ እሱ በግርግር ውስጥ የነበሩት አካላት እጅግ ቢበዛ ከአንድ ሺህ በላይ እንደማይበልጥ መረጃዎች ከዛ አካባቢ የወጡ መረጃዎች ያሳያሉ። የከተማው ህዝብ ግን በአጠቃላይ ግጭቱ እንዳይሰፋ እነዚህ ዘለፋ ተራ ንግግሮች በሚደመጡበት ሰዓትም እነዚህንም ያወግዝ ነበረ። ግጭቱም እንዲቆም ጥረት ሲያደርግ ነበር። ከዛም ባለፈ ግጭቱ ከተከሰተ በኋላ የጸጥታ መዋቅሩ በቁጥጥር ስር ሲያውል የህብረተሰብም ድጋፍ ነበረበት። በመጨረሻም በትናንትናው ዕለት በማግስቱ ግጭቱ በተከሰተ በማግስቱ ማለት ነው ጉዳት የደረሰባቸውን ወደ 200 የሚሆኑ ሰዎች እና የአካባቢ የሃይማኖት አባቶች፣ የሀገር ሽማግሌዎች ጋራ ውይይት ተደርጓል። በእጅጉ አውግዘውታል ተግባሩን። የወልዲያን እና አካባቢውን ህዝብም እንደማይወክል ከተማቸውንም አካባቢውንም እንደሚጎዳና ባልተጠበቀ ሁኔታ አሳዛኝ ክስተት እንደተከሰተ በውይይቱ ወቅት የነበሩ ሰዎች ገልጸዋል። ከዛም ባሻገር ሰላሙ ወደ ነበረበት እንዲመለስም የተጎዱ ወገኖች እንዲቋቋሙ በማድረግም የበኩላቸውን ድርሻ እንደሚወጡ በመድረኩ ገልጸዋል። በዛሬው ዕለት የወልዲያ ማክሰኞ ገበያ ነው ወልዲያ የሚካሄደው። ህዝቡ በስፋት ገበያ ወጥቶ ሲገበያይ ነው ያለው። ሰላሙ በድንገት ደርሶ በፍጥነት ተመልሶ አሁን ከተማው በመረጋጋት ተረጋግቷልና ከዛ ባሻገር በግርግር ውስጥ የነበሩ ጉዳት ያደረሱ የተጠረጠሩ ሰዎች ተይዘዋል። መጣራት ላይ ነው ያለው ጉዳዩ እየተጣራ ጥፋት ያጠፉ ወደ ህግ የሚቀርቡበት በማጣራት ሂደት ደግሞ በግርግር ውስጥ ሆነ የተያዙ ንጹሃን የሆኑ ሰዎች የሚለቀቁበት ስራ ይሰራል። ስለዚህ በእሁድ ዕለት ከትናንት በስተያ ማለት ነው ግጭቱ ባልታሰበ ሁኔታ ባልተጠበቀ ሁኔታ ተነስቶ ዛሬ ሙሉ በሙሉ የህብረተሰቡ ተሳትፎ ተጨምሮበት ውይይቱን ፍሬ አፍርቶ ገበያውን በስፋት ሲካሄድ ቆይቷልና ወልዲያ ላይ የተከሰተው ነገር ይሄን ይመስላል። በአጠቃላይ
ይሄ ግን ከኳስ ጋር ተያያዘው ግጭት ወደ ብሔር ግጭት አምርቶ ነበረ። የጥቃቱም የደረሰባቸው ሰዎች በአጠቃላይ የትግራይ ተወላጆች የሆኑ ግን ደግሞ ወልዲያ ላይ ለረጅም ጊዜ ሲነግዱ የነበሩ ሰዎች እንደሆኑ እየተገለጸ ነውና እሱ ምን ያህል እንደው የወልዲያውን ጉዳይ ወደዛ ያመራ ያደርገዋል?
በሁለቱ ክለቦች ደጋፊዎች መካከል የነበረ ዘለፋ በቀጥታ ወደዚህ ጉዳይ እንደሚያመራ ምንም ጥርጥር የለውም። ቃላቶቹም ሲሰነዘሩ የነበሩት ቃላቶችም ወደ አንድ ወገን ያደሉና የህብረተሰብን ሞራል የሚነኩ በአሁን ሰዓት የማይጠበቁ እንደሆኑ ሰምተናል። እነዚህ ጉዳዮች የግጭቱ መነሻ ሆነው በመጨረሻ ላይ ወደ ግርግር እና ንብረት ወደም አንዳንድ ሱቆችም የመዝረፍ እንቅስቃሴዎች ከተጀመሩ በኋላ አንዳንድ ወገኖች ላይ አተኩሮ ጥቃት ለማድረስ የተሞከረ ቢሆንም በሂደቱ ደግሞ ወደ 200 ሰዎች ናቸው የተዘረፉት። 200 ሰዎች ናቸው ሱቃቸው፣ መደብራቸው የተሰባበረባቸው፣ ጥፋት የደረሰባቸው እዚህ ውስጥ ሁለቱም አሉ። ነገር ግን ሆን ብሎ የብሔር መልክ እንዲይዝ አተኩሮ የማጥቃት እንቅስቃሴም እንደነበረ ተረጋግጧል። ወደፊት መረጃው በደንብ ሲጣራ ግልጽ ይሆናል። አንዳንዶቹ የተያዙት የወልዲያ ከተማ ነዋሪዎች ያልሆኑ ራቅ ካለ ቦታ ሁሉ ተጉዘው መጥተው ይህንን እንደፈጸሙ ህብረተሰቡን በማያውቀው ደረጃ ዋነኛው ምክንያት እስካሁን እኛ በደረስንበት ደረጃ እነዚህን ህዝቦች የማጋጨት ጉዳይ ግጭቶቹ የብሔር መልክ እንዲይዙ የማድረግ ጽኑ ፍላጎት አለ። እነዚህ ፍላጎት ያላቸው ወገኖች ቶሎ ብለው በየቦታው ይህንን መልክ የማስያዝ ዝንባሌ ስላለ ህብረተሰቡ እነዚህን ጉዳዮች ምልክቶቹንም ባየበት ሰዓት አንዱ ሌላውን ሲከላከል ነበር። በወልዲያም የሆነው ይሄ ነው። ነገር ግን ደግሞ የብሔር መልክ እንዲይዝ ብሔርን መሰረት አድርጎ ጥቃት ለመፈጸም ሙከራዎች እንደነበሩ መረጃዎቹ ያሳያሉ። በመጨረሻ ግን ትሮም እንደሚታወቀው ዘረፋ በሚካሄድበት ጊዜ፣ ብጥብጥ በሚነሳበት ጊዜ ሀብት ያለውን ንብረት ያለውን ሁሉንም የሚያጠቃና የሚያጠፋ መሆኑ ምንም ጥርጥር የለም። በወልዲያም የተከሰተው ይሄ ነው። የሆነ ሆኖ ግን ብሔርን መሰረት ያደረገ ጥቃት ለመሰንዘር ሙከራ ተደርጓል። በሁለቱም ሳይድ ማለት ነው። ስድቦቹም ብሔር መሰረት ያደረጉ ነበሩ። ንግግሮቹም እንደዚህ ነበሩ እና ከንግግር እስከ ተግባር ወደዚህም እንዲያመራ ጥረቶች ተደርገዋል። በተግባራዊ እንቅስቃሴም ታይተዋል ማለት ነው።
ከቅርብ ጊዜ ወዲህ አይነታቸው አነስተኛና ከፍተኛ የተባሉ ግጭቶች በእግር ኳስ ደጋፊዎች መካከል በተለያዩ ከተማ እየተስተዋለ ሲሆን ይህም በሕዝቦች መካከል አብሮ መኖር ላይ ከፍተኛ ጉዳት እያስከተለ መሆኑን በርካቶች አስተያየት እየሰጡበት ይገኛሉ። አድማጮች፣ በዚህ ጉዳይ ላይ ጉዳዩ የሚመለከታቸውንና ባለሙያዎችን ጋብዘን በስፋት ውይይት ይዘንበት እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
የምሽቱን አብይ ርዕስ ዘገባ ነበር ያደመጥነው። ጽዮን ግርማ እናመሰግናለን። ወደ መጽሔት ክፍለ ጊዜ ዘገባዎች ይሆናል አሁን የምንሻገረው። መንግስት በሀገሪቱ ለሚፈጠሩ ችግሮችና ለሚነሱ ህዝባዊ ጥያቄዎች በጊዜው መፍትሄ አይሰጥም ሲሉ ፕሮፌሰር በየነ ጴጥሮስ ተናግረዋል። የተቃዋሚ ፓርቲ መሪና የቀድሞ የፓርላማ አባል ፕሮፌሰር በየነ ጴጥሮስ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ ግጭቶች የተከሰቱት ችግሮችም የቀጠሉት መንግስት ግዴታውን ባለመወጣቱ ነው ብለዋል። የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ሊቀመንበርና የመድረክ ምክትል ሊቀመንበር ፕሮፌሰር በየነን ያነጋገረው የአዲስ አበባው ዘጋቢያችን እስክንድር ፍሬው ነው።
የደርግ መንግስት ከወደቀበት 1983 እስካሁን ድረስ በተቃዋሚ ፓርቲ መሪነት የቆዩት ፕሮፌሰር በየነ ጴጥሮስ የፓርላማ አባል ሆነው ማገልግለዋል። በሽግግር መንግስቱ ወቅት ምክትል የትምህርት ሚኒስትር ሆነውም ሰርተዋል። በፓርላማ አባልነት ለረጅም አመታት በመቆየትም ከተቃዋሚዎች ቀዳሚው ሰው ናቸው። ከአሜሪካ ድምጽ ጋር ባደረጉት በኢትዮጵያ ወቅታዊ ሁኔታ ላይ ያተኮረ ቃለ ምልልስ ግምገማቸውን አካፍለዋል። በኦሮሚያና ሶማሌ ክልል አዋሳኝ ወረዳዎች የተከሰከሰውና የሰው ህይወት የጠፋበት በመቶ ሺዎችም የተፈናቀሉበት ግጭት ከነዚህ ወቅታዊ ጉዳዮች አንዱ ነው። ይህ ግጭትና የሰላማዊ ዜጎች መፈናቀል የፈጠረው ቅሬታ በከፍተኛ ትምህርት ተቋማትም እየተንጸባረቀ ነው። በኦሮሚያ ክልል የሚገኙት ሐሮማያ፣ ጅማ፣ አምቦና አርሲ ዩኒቨርሲቲ ተማሪዎች ይህንን በዋና ምክንያትነት ጠቅሰው ትምህርት አቋርጠው ወጥተዋል። የተማሪዎቹ ጥያቄ የሚተበቅ ነው ይላሉ ፕሮፌሰር በየነ ጴጥሮስ።
ቀደም ብሎ የነበሩትም ሆኑ አሁን ህዝብን መብት ማስከበርና መቆርቆር የቆየና ያለም ነው። ከዚያ በመነሳት ወገኖቻችን በየቦታው ነው እየተበደሉ፣ ከህግ ውጪ እርምጃ እየተወሰደባቸው ነው፣ በነፍስ ህይወት ድረስ እየተሰዉ። ይህም ደግሞ በከፍተኛ ቁጥር የአንድ የዕለት ግጭት ብቻም ሳይሆን በየቦታው በየጊዜው የምነሳው ይሄ ተማሪዎችን ቢያሳስብና ለዚህ መፍትሄ ሊፈለግ ይገባል ብሎ ነው አያስገርመኝም።
ትናንት በኢቢሲ የቀረቡት የትምህርት ሚኒስትር ዶክተር ጥላዬ ጌቴ ተማሪዎች ትምህርት ጥለው መውጣታቸውን አረጋግጠዋል።
ቀጥሎ ደግሞ በሁለቱ ብሔራዊ ክልላዊ መንግስታት ወሰን አካባቢ ለተከሰተው መፈናቀል ላይ ጥያቄ ተነሳ። አዎ ችግሩ ተከስቷል። ችግሩን ግን የሁለቱ ክልል መንግስታትና ፌዴራል መንግስት እየሰሩበት በመሆኑ ይሄ ምላሽ ይሰጣቸዋል፣ ትምህርታቸው እንድትቀጥሉ የሚል አቅጣጫ ተቀመጠ። እንደገና ከዛ በኋላ ለሁሉም የሀገራችን ዩኒቨርሲቲ ጥያቄ የነበረው የብቃት የዩኒቨርሲቲ መውጫ ፈተናና ሌሎች በርካታ ጥያቄዎች እየተነሱ በርካታ ትምህርት ጊዜያት ተስተጓጉለዋል። ችግሮቹ ቢኖርም እንኳ ጥያቄያቸውን እያቀረቡ ትምህርታቸውን መቀጠል ሲገባቸው የተለያዩ ምክንያቶች እየተፈጠረ ተማሪዎቹ ከዩኒቨርሲቲው ሰላም አለ፣ ምግብ አለ፣ ምኝታ አለ፣ መማር ማስተማር ሂደቱ መምህራን ለማስተማር ዝግጁ ባሉበት ሁኔታ በተወሰኑ ትምህርት ቤቶች ዩኒቨርሲቲዎች ተማሪዎቹ ከዩኒቨርሲቲው እየወጡ እንደተፈናቀሉ ለማወቅ ችለናል።
እንደዚህ በአንዳንድ ከፍተኛ ትምህርት ተቋማት የተፈጠረውን መስተጓጎል ጨምሮ በአገሪቱ የተለያዩ አካባቢዎች የተፈጠሩ መሰል ችግሮችንና ግጭቶችን ጠቅሰዋል ፕሮፌሰር በየነ። ችግሩ እዚህ ደረጃ የደረሰው መንግስት ፈጣን ምላሽ ባለመስጠቱ እንደሆነም የፕሮፌሰር በየነ እምነት ነው።
በህገ መንግስቱ ውስጥ ያደግ ግዴታ አለበት ይላል። ማለት መንግስት ግዴታ አለበት ይላል። በአንቀጽ 89 ንዑስ አንቀጽ 1 እና 2 ነው መሰለኝ። የኢትዮጵያን ህዝቦች ብሔረሰቦች ሁሉን ተዋደው ተባብረው ህብረታቸው ጠንክሮ የአንድ ሀገር ዜግነት እንዲኖሩ የማብቃት ግዴታ አለበት ይላል። ይሄ ስራ ሲሰራ አይተናናቅም። ህዝቦች ዝም ብለው በሆነ ባልሆነው በካድሬዎች ነሳሽነት ሲጋጩ ቆሞ ነው የሚያየው ፌዴራሉ መንግስት። ኦኬ፣ በመቶዎች በሺዎች ህይወቶች ከጠፉ በኋላ ነው ሄዶ ህዝባዊ ስብሰባ ማድረግ፣ የሰላም ጉባኤ ምን ማድረግ። አሁን በሰሞኑ እዚህ ጌዲዮ ይታይ እንደነበረው ቀልድ እና ግጭቱ መሬት ጥበት ነው፣ የወጣቶች ስራ ማጣት ነው እየተባለ የማይገናኝ ነገር። ጌዲዮ ከዚህ በፊት ምን ሰፊ መሬት ነበረ፣ ያው ባለው በቡና ሀብቱ በብቃት ነው ስለምሰራ ይጠቀም ነበር እንጂ የቆየ ነው የመሬትበት ምን ወጣቶች ስራ ማጣት። ይሄ ዝም ብሎ ወደ ግጭትና ህይወት እስከ ማጥፋት የሚያደርስ ነው፣ ግርግር ውስጥ የሚያደርስ አይደለም። ይሄ መንፈሱ ራሱ የእኛ አይደለም፣ እገሌ እኛንን እዚች ስለተወለድን በቃ ከሌላውን ጋር ጨርሶ መኖር አንችልም የሚለው አይነት መንፈስ እስከሚሰርጽ ድረስ ይህ አደጋዊ ስርዓቱ ያመጣው እርኩሰት ነው።
አንዳንድ የተቃዋሚ ፓርቲ አመራሮች የሚነገረውን ለዚህ ሁሉ አሁን ላለው ልዩነት፣ ክፍፍል፣ ግጭት ቋንቋን ብሔርን መሰረት ያደረገ ግጭት ማለት ነው መነሻው ፌዴራሊዝሙ ነው፣ በቋንቋ ላይ የተመሰረተው ፌዴራሊዝም ነው በሚል የሚያቀርቡትን ትችት ይጋራሉ።
አሁን በጣም ትልቁ ወንጀል በኢትዮጵያ እየተፈጸመ ያለው ይህንን ህገ መንግስቱም የተቀመጠውን የዜጎችንና የግለሰብን መብት የማስከበርን ተግባር አልወጣ ብሎ ኢህአዴግ ስርዓት ይዋጣላቸው አይነት ነገር ቆሞ እያየ የሚፈጥረው ሁኔታ ነው እንጂ ፌዴራሊዝሙ ምን ፈጠረ? ቋንቋ ማለት ሁለት ህዝቦች በሚገናኙበት ሁሉ ሁለት ሶስትም ቋንቋ ይናገራሉ። ዝም ብሎ ቋንቋ ብቻ ነው ለዚህ ችግር የፈጠረው የሚባለው ነገር እኔ እውነቱ ብዙም ከነበራዊ ሁኔታ ጋር የሚሄድ መሬት ላይ ያለውን ሁኔታ የሚገልጽ ነው ብዬ አላምንም። ይሄ አስተዳደር የሚከተለው የፖለቲካው መሰረት ይሄም ማለት ምንድን ነው? ማርክሲስት ሌኒኒስታዊ የሆነ ቀኖና ይዞ ለማስተዳደር የሚሞክር ነገር ግን ህገ መንግስቱ ለዛ የማይመች እነሱ አሁን ለምሉት አንድ ፓርቲ ለብቻው ጨምድዶ ይዞ ያስተዳድራል የምሉትን በዚህ በህገ መንግስቱ መሰረት ማስፈጸም አይችሉም። ትልቁ ችግር እዚህ ላይ እኮ ነው። ፓርቲው የፈልገው ለብቻዬ ሌሎቹን አስተሳሰብ ሌሎቹን የተደራጁ ኃይሎች ሁሉ ጨፍልቄ ራሴው ብቻ ላስተዳድር ነው። ይሄ እንግዲህ ኮሚኒስታዊ አሰራር ነው።
ገዢውን ፓርቲ ማለት ነው።
ገዢው ፓርቲ ማለት ነው። ግን ህገ መንግስቱ ለዚህ እነሱ ለምሉት የሚመች አይደለም። ብዙ መብቶች ይሰጣል። ለመደራጀት መብት ይሰጣል። ነው ለሌላ ሌላው መብት ይሰጣል። እና እዚህ መካከል ያለው ነው እነሱ ያስተሳሰብ ለውጥ ማድረግ ብቃት ማጣታቸው ነው ትልቁ ችግር።
የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሊቀመንበርና የመድረክ ምክትል ሊቀመንበር ከሆኑት ፕሮፌሰር በየነ ጴጥሮስ ጋር በወቅታዊ ጉዳዮች ላይ ያደረግኩትን ቃለ ምልልስ ቀሪ ክፍል በነገው ዕለት እመለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። አድማጮች ወደ ተከታዩ ዘገባ እንሻገር። በጣሊያን ነዋሪ የሆኑ ኢትዮጵያውያንና ኤርትራውያን ስደተኞች ለአራት ዓመታት ከኖሩበት ሕንፃ ያለምንም ቅድመ ማስጠንቀቂያ ባለፈው የነሐሴ ወር በጣሊያን ፖሊሶች ተገደው እንዲወጡ መደረጋቸውን በጊዜው ዘግበን ነበር። የዓለም መገናኛ ብዙሃን ታዲያ ትኩረት ይሳብ እንጂ የነኚህ ተፈናቃይ ስደተኞች ጉዳይ ለመሆኑ እንደምን ካለ ልባት ላይ ደረሰ የሚለው ጥያቄ አሁንም እንደተንጠለጠለ ነው። ወደ ስደተኞቹ ማምሻውን ስልክ ደውለን ነበር። ከመኖሪያ ቀያቸው ወይም ቤታቸው የተፈናቀሉት ስደተኞች የተዘጋጀላቸው የመጠለያ ቦታ ለመኖር አመቺ እንዳልሆነ፣ ይልቁንም ደግሞ የት ወደቃቸው የሚል ጥያቄ በሌለበት እንደ ቃየትም ተጥለን ቀርተናል ሲሉ ቅሬታቸውን ያሰማሉ። መስታወት አራጋው ነች ከስደተኞቹ አራቱን አነጋግራ ተከታዩን ያጠናቀረችው።
አብዛኛዎቹ ስደተኞች በጣሊያን መንግስት በስደተኝነት ተመዝግበው ቋሚ የወደፊት ስራና የመኖሪያ ቦታ ለማግኘት የሚጠባበቁ ነበሩ። የጣሊያን መንግስት ጊዜያዊ መጠለያ ለተፈናቀሉት ስደተኞች አዘጋጅቼ ሰጥቻለሁ ቢልም ስደተኞቹ ግን ለመኖሪያ ብቁ አይደለም ሲሉ ቅሬታቸውን ገልጸውልናል። ከአስር ዓመታት በላይ በስደተኝነት በጣሊያን እንደኖሩ የሚናገሩት የተፈናቀሉት ስደተኞች ተጠሪ ያሉበትን ሁኔታ ገልጸውልናል። ስማቸውን እንድንገልጽ ፈቃደኛ አይደሉም።
አገርህ ነው ክብረት። ከአገርህ ከወጣ ያው ክብረት ተቀነጠጠ ማለት ነው። እኛ የምናደርገው ዘመድና የለን ሌን ያለ አጎት የለ ምን የለ ምን የለ ምን የግዴታ እዛንን ነበር። ከዛ እያዛኑ ነገ ከነገር እያሉ አንድ ነገር ሳያደርጉ ምንም ሳያደርጉ በቴሌቪዥናቸው ላይ አረጌቶች፣ በሽተኞች እንደዚህ 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 ሲስተማሪ ያደረግናቸው ሲዋሹ ትልቁ ውሸት የት አለ ስንላቸው ምንም ምንስል የለም። አሁን እኔ ሲያነጋግርሽ አንድ ጋር ተጠግቼ ነው፣ ዝናብ እየዘነበ ነው፣ ብርድ ማዕት ነው፣ ቤቱ ማሞቂያ የለውም፣ ሙቅ ውሃ የለበት ቤት ምን ትጣጠባለህ? ሁለት ቀን ያደረገ ምግብ ያመጡልሃል። እና ይሄ ኑሮ እየኖርን ነው ያለ ነው።
ስንቶቻችሁ ናችሁ እዚህ መጠለያ ውስጥ የምትገኙት?
አሁን እዚህ ያለ ነው አንስ አረጊቶች፣ በሽተኞች፣ ህጻኖች ምናምን ያለ ነው። አሁን ስራ እናስገባችኋለን፣ ሲስተማር ትሆናላችሁ። በዛ ከዛ እኔ የት ነው እሺ፣ ስራ አስገቡን። ስራ ከሰጣችሁንማ ጥሩ ነው፣ ሰርተን ቤታችን ከተከራይተን ብቻ ኮንትራክት አድርጉልን። የለም እኛ ረፉጃቶን በመንግስት በዩናይትድ ስቴትስ የተሰጠን ገንዘብ ይስጠን፣ ስለ እኛ አላሰበም። እንደ ውሻ እንደ ድመት ነው አስሮ ሊያስቀምጠን። የወለድን ሰዎች እዛ እንደ ህፃን እሱ ሊያሳድገን ነው።
ፈቃድ አላችሁ? ተፈቅዶላችኋል ጣሊያን ውስጥ የመኖር?
ሁሉም ረፉጃቶ ነኝ። ወረቀት አለን ምን አለን ምን አለን ምን አለን። ይሄ ረፉጃቶ ነው። አንዳንዳችን አንዳንዳችሁማ ጀርመን ሄደዋል፣ ፍራንስ ሄደዋል። እዛ ሄዶ ሲጠይቅ እዛ ነበራችን። ምክንያቱ የዶብሊን ህግ አለ። እዚህ አንድ ሰው መጀመሪያ በገባበት እጅ በሰጠበት እዛ ነው እንትን የሚለው። በዚህ ምክንያት እንግሊዝ ይመልሳል፣ ጀርመን ይመልሳል፣ ሁሉ ይመልሳል።
በሊቢያ ባህር ተሻግሮ ጣሊያን ከዓመታት በፊት የገባው ስሙን እንዳይገለጽ የፈለገው ተፈናቃይ ስደተኛ በስደት መንገድ ላይ ያለ በደረሰበት የጀርባ ህመም ሁለቱም እግሮቹን እንደ ልቡ ማንቀሳቀስ እንደማይችልና በሕክምና እርዳታ ህይወቱ እንደቆየ ይናገራል።
ሰው ከሀገር ሲወጣ ነው በቃ አንዴ ምተዋል። ገብተሻ አሁንም ያለንበት ቦታ ሰውን ጠያቂ ያጣንን ዝብ እየሳለሁ አስር አመት ይሻለሁ እኛ አስቀይ አልሰራም ይሻለሁ ማንም ሰዎች ስለማልሰራ እንደማልኖር ነው ያረጉኝ እንዳልሞት ደግሞ አረጉኝ ለመዳንት ሲጥነት መዳንት ደግሞ ግን የውልሽ ብዙ ችግር አለ ውጭልን ነው የቀረን መቃብር ቤተሰቦቼ እንኳን ደብቅ ያለ እስካሉ ዝቅ ብለን ከመቱ ከፍ ብለን የምንኖርሰው ነው አልዋሽሽ እና ይሄንን ማልባት እኛን ድናችን እንኳን ድንነት እንኳን ነገዝን ለሚመጣ በባህርና በተለያየ ሀገር የሚመጣ አፍሪካዊ መንገድ ላይ ወድቆ የሚገጥ አስተዋሽ የሌለው እናንተ መፍትሄ ለሚመለከተው አካላቶች ብትጠይቁልን ደስ ይለኛል። እውነት መናገር ጥሩ ነው። እኔ ሊሞት ነገር ሀዛ የለኝ ሟች ነው እርግጠኛ በመድኃኒት ስለሚኖር እውነታውን ተናገር ሊሞት ይሻለኛል ደብቄ ከምኖር።
ሁለቱም ኩላሊቶቹ ላይ በገጠመው ህመም ምክንያት የኩላሊት እጥበት ህክምና እየተደረገለት በመኖር ላይ እንደሚገኝ ይናገራል። ከተፈናቃይ ስደተኞቹ አንዱ ሲሆን ስሙን እንዳንገልጽ ጠይቆናል።
ምንድን ነው ችግሩ መሰለሽ? እነዚህ የሚያርጉልኝ ነገር የላቸውም ብቻ ማጠብ ነው ያለሁት። አሁን በእንደዚህ በኩል እያለሁ እነሱ ደግሞ ውጣ ከዚህ በስ ልትኖር አትችልም በራስህን ተከራይተህ ኑር በምን አቁም በምን ጉዳይ ነው የምንከራየው ምን አለብኝ ምናምን ስላቸው ደግሞ እኛ የምናውቀው ነገር የለም እንደዚህ ነው የሚሉት።
ምን ያህል ጊዜ ሆነ ከመጣህ ወደ ጣሊያን?
አሁንም 17 ዓመት ወደ 8ኛ ዓመት ለማይኖር
8 ዓመት ከመቼ ጀምሮ ነው ህክምና መውሰድ የጀመርከው?
አሁን ነው 4 ዓመት ምናምን ሆነው አባ።
ከዛ ቀደም ስራም አትሰራም ነበረ?
ትንሽ የፈራው ምን ያልኩ ነው ነበር።
ስለዚህ አንተ ህመም ላይ እንዳለህ አውቀው ህክምናውን ከመስጠት ባሻገር የመኖሪያ ቦታህን አላዘጋጁልህም?
ምንም ነገር የለም። ወጣ ከዚህ ተከራይተህ ኑር ነው የሚሉኝ። ወይም ህክምና ውስጥ ገብተህ ህክምና ውስጥ ተቀመጥ። ህክምና ውስጥ እንዴት ይሄ ነው የሚቀመጠው? ማህም ነገር ነው የሚመጣው።
የህክምና ወጪህን ይሸፍኑልሃል?
አዎ ስማን ዳር ይሸፍኑታል
ሙሉ ለሙሉ።
አዎ።
በጣሊያን ሀገር ለ40 አመታት እንደኖረች ትናገራለች። ስሟን ለመናገር ፈቃደኛ አይደለችም።
ቆንጆ አይደለም ምንም አይሰሙንም። በቃ
አባታችሁን ብትናገሩ የሚሰማ ሰው የለም።
ምንም ሄዳላችሁ ይሄን ቤታችሁ አይደለም እንደዚህ ብቻ ነው ያለው እንደዚህ ነው የት እንሄዳለን።
ምን ያህል አመት ሆነሽ አንቺ ጣሊያን ሀገር መኖር ከጀመርሽ?
እዚህ ሀገር 40 አመት ነው እዚህና ሀገር የምኖረው።
መኖሪያ ፈቃድ አለሽ ወይስ የለሽም?
አለኝ።
ታዲያ ለምንድን ነው የሚያንገላቱሽ? 40 አመት መኖሪያ ፈቃድ ይዘሽ የምትንቀሳቀሽ ከሆነ ለምንድን ነው ሰርተሽ እንድትኖሪ የማያደርጉሽ?
እንደዚህ ነው እዚህ ሀገር ምንም ምንድን ነው ያለው።
አሁን ምን ይመጣል ብላችሁ ነው ታዲያ ተስፋ የምታደርጉት? መንግስት የሚሰጣችሁን ቃል እየጠበቃችሁ ነው?
አዎ እንጠብቃለን። አንወጣም ድማ እንዴት አድርገን የት እንሄድ?
ከተፈናቀሉት 800 ስደተኞች መካከል በተቀያሪ መጠለያ አሁን የሚገኙት 50 አይሞሉም። ቀሪዎቹ ወደ ተለያዩ የአውሮፓ ሀገራት በድጋሚ ስደት ገብተዋል። አዳዲስ ስደተኞች የሜዲትራኒያንን ባህር ማቋረጣቸውንም እንደቀጠሉ ነው የዓለም አቀፉ የስደተኞች ድርጅት UNHCR የገለጸው። ድርጅቱ ዛሬ ባወጣው መረጃ መሰረት 160,956 ስደተኞች በዚህ አመት ብቻ ወደ ጣሊያን ገብተዋል። 3049 ስደተኞች ያሉበት አይታወቅም ወይም ህይወታቸው መንገድ ላይ አልፏል።
መስተዋትን ለዘገባዋና መሰግናለን። አድማጮች የምትከታተሉት በ19 እና በ22 ሜትር ባንድ ከዋሽንግተን ዲሲ የአሜሪካ ድምጽ ሬዲዮ ስቱዲዮ 14 በአማርኛ የሚተላለፈውን ስርጭት ነው። የምናስተናግዳችሁ ቆንጂት ታዬና
አሉላ ከበደ ነን። ሁለተኛውን አጋማሽ ስርጭታችንን ልንዘልቅ ነው። ወደዚያ ለምንደርደር ቆንጂት።
አቤት።
የማስተዋወስ ነገር
ታናሽም ብትሆን አላችሁ
የማስተዋወስ ነገር አሳስቦሽ ያውቃል?
ሁሌ የምልህ ነገር እኮ ነው። ለምን ጠየከኝ ግን?
የሚቀጥለው ፕሮግራማችን መልስ ይኖረዋል። ሐኪሙን ይጠይቁ። ቆንጅት ቅድም እንዳልሽው ሁሌ የምትይኝም ቢሆን አጠገቤ ቁጭ ብለሽ አንዳንድ ጊዜ ነገር ሲዘነጋሽ፣ ታዲያ ይሄ የመርሳት ነገር ከዚህ በፊትም ብናቀርበው ዳግም የቀረበ አንድ የአድማጫችን ጥያቄ ነው። ለዛሬውም የሐኪሙን ይጠይቁ መነሻ የሆነው
አድማጫችን ጥያቄውን የላኩልን ቀደም ሲል ያቀረብነውን የባለሙያ ማብራሪያ የመስማት እድል ስላልገጠማቸው ይሆን
ወይስ የሰሙት ተረስቷቸው ነው ወይም መስማታቸውን ዘንግተው ልትይ
ነው? አላልኩም። አንተ አልክ።
ተጋግዘናል። አድማጫችን ቆንጅት፣ ታዲያ ታስታውሽ ይሆናል በጊዜው ፕሮግራሙን ስታስተዋውቁ እንደውም እንዳሁኑ ቀለድ አድርገሻል እና ቀልድሽ ትዝ ይለኛል። የቀደመው ፕሮግራማችን አየር ላይ ከዋለ አንድ ዓመት ገደማ ሆኖታል። አድማጫችን አቶ በሪሁን ዘላለም የመስማት እድል የነበራቸው አልመሰለኝም፣ ከኖርም በጽሑፋቸው ያመለከቱት የለም። የቀደመውን ፕሮግራም የመስማት እድል ለነበራቸው አድማጮቻችን በድጋሚ ላልሰሙትም እንደ አዲስ የመርሳት ነገር ያነጋግራልና ለመሆኑ ለምን እንዘነጋለን የሚለውን የመንደርደሪያ ጥያቄ ይዘን ነው ቀደም ሲል የሚያቀርብ ነው። ቆንጅት፣ ታዲያ የመርሳት ነገር ከልባምነትም ጋር ተያይዟል። ልባም ለመሆን ቀላል ዘዴዎችን የመጠቀም ነገር ባለሙያው ያነሳሉ።
ይሄ ነገር አቶ በሪሁን ብለህ ስለ እኔ ይሆን የምታወራው?
ለሁላችንም ይሆናል። እንደው አልፎ አልፎ እንዘነጋለን፣ ግን ሁሌ የመርሳት ነገር ሲመጣ ያሳስባልና ሙያዊ ትንታኔውን የሚሰጡን በዚህ በዩናይት ስቴትስ ስካትስዴል አሪዞና የሜዮ ክሊኒክ የአንጎልና የነርቭ ልዩ ሐኪሙ ቤተኛችን ፕሮፌሰር ዮናስ እንዳለገዳ ናቸው። ባለፈው ሳምንት ጀምር አድርገነዋል፣ ዛሬ እናገባድዳለን። ወደዚያው እናምራ።
ጥሩ
መጨነቅ መጠበብም ያለ ቢሆን ሁሉንም ግን በቅጡ ማድረግ እንደሚያስፈልግ ልባም የመሆን ጥበብን ጨምሮ መካን የሚቻሉትን በዝርዝር አስረድተውናል። ልበቢስነት እንደ ሕመም ከሚታይበት ምዕራፍ ደርሰናልና እስኪ የሕክምናውን አድማስ ወደሚመለከተው ክፍል እንለፍ። ልበቢስነት የልማድ ጉዳይ ከመሆን አልፎ ከሕመም ጋር ተያይዞ የሚመጣበት ራሱም እንደ ሕመም ሆኖ የሚታይበት ሁኔታ ካለ ምን አይነት ሁኔታዎች ልበቢስነትን ይሄን የከፋ የመዘንጋት ችግር ይከስታሉ? በእድሜ ከገፉ በኋላ የሚመጣውን ሳይጨምር በጎልማሳና በወጣትነት እድሜ ለመዘንጋት ችግር የሚጋለጡ ሰዎች ምን አይነት ህመም ውስጥ ሲሆኑ ነው?
በጣም ጥሩ። አንደኛ ከመጠን ያለፈ መጠጥ የሚጠጡ ሰዎች በየቀኑ እንደው 1 ሊትር ቮድካ ለ10 20 አመት የሚጠጣ ሰው፣ አንዳንዶቹ በተለይ የኑሮ ደረጃ ዝቅ ባለ ደረጃ ያሉ ሰዎች ቫይታሚን የማይወስዱ ግባቸው በቂ ቫይታሚን ከሌለው የተወሰነ ልብን የማለትና የማስታወስ የአንጎል ክፍል ሊጎዳ ይችላል እና ይሄ በጣም አስቸጋሪ ለአንዳንዶቹ አምነስቲክ ሲንድሮም ምለው አዲስ ነገር ለመማርና ለማስታወስ ልብ ለማለት በጣም ይቸገራሉ። ይሄ አሜሪካን ሀገር አሁን በአብዛኛው ምግብ ውስጥ ይሄ ፎሌት አንዳንድ ነገሮች ስላለ ይሄ የተለመደ አይደለም። በጣም በጣም አልፎ አልፎ ነው የምናየው እንደዛ አይነት ሰው።
ያ የቫይታሚን እጥረት እንዳይፈጠር በምግብ ውስጥም የማግኘት እድል አለ፣ የመተካት ሁኔታ አለ።
ሪኢንፎርስ ነው ምግብ ውስጥ አለ እና ነገር ግን ከመጠን ያለፈ አልኮሆል የሚወስድ ሰው እና ቫይታሚን ቢ1 የሚባለው ነገር አብሮ ደግሞ ከሌለው ይሄ ችግር ሊያስከትል ይችላል። የማስታወስ ልቤ ማለት በሽታ ሊያመጣ ይችላል። ይሄ ከአልኮል ጋር የተያያዘ ነው።
የሕክምና አገልግሎትን ተከትሎ ሲመጣ ግን አንዳንድ የበሽታ አይነቶችንም ተከትሎ ሰዎች መድኃኒቶች ወስደው የትውስታ አቅማቸው የሚታጣበት ጊዜ ይዘገባል። በእርግጥ ይሄ ተጨባጭ ነው ወይ? ከሆነስ ምን አይነት መድኃኒት አይነቶች ለዚህ ሁኔታ ይዳርጋሉ?
በጣም ጥሩ። መድኃኒቶች ለምሳሌ አክል ይሄ ቤንዞዳያዘፒን የሚባሉ መድኃኒት እንደ ቫሊየም፣ ዛናክስ ለጭንቀት በሽታ ለእንቅልፍ የሚሰጡ አንዳንዴ ሰዎች ከሚገባ በላይ ከወሰዱ እንደዚህ አይነት መድኃኒቶች አዲስ ኢንፎርሜሽን ለመመዝገብ ወደ መዝገብ ቤት የሚወስደውን መንገድ ያንን ይዘጋዋል እና አዲስ ኢንፎርሜሽን ወደ መዝገብ ቤት በደንብ አይገባም። መዝገብ ቤት ደግሞ መረጃ ካልደረሰ ለማስታወስ አይቻልም።
ቀድሞውኑ መቀመጥ አለበት፣ መዘገብ አለበት ለማስታወስ።
ወደ መጋዘን መሄድ አለበት እና ያንን መንገዱን ይዘጋዋል። ይሄ መድኃኒቶች በተለይ እንደ ቤንዞዳያዘፒን አይነቶች እና ያ የልበቢስነት ችግር ሊያመጣ ይችላል። ሌሎችም መድኃኒቶች እንደዚሁ ለኃይለኛ ህመም የሚሰጡ ናርኮቲክስ ከልክ በላይ በምንወስድበት ጊዜ እሱም ራሱ የልበቢስነት ችግር የማስታወስ ችግር ሊያስከትል ይችላል። ስለዚህ አንደኛ ከመጠን ያለፈ አልኮሆል፣ ሁለተኛ ከመጠን ያለፈ መድኃኒቶች፣ ሶስተኛ የማስታወስና ልብ ለማለት ስራ የሚሰራውን የአንጎል ክፍል የሚመለከት ያንን የአንጎል ክፍል ላይ በደም ግፊት ወይም በሌላ ምክንያት የደም መፍሰስ ከተፈጠረ ያ ራሱ ይህንን ችግር ሊያመጣ ይችላል። ሌላው ደግሞ በመኪና አደጋ ወይም በተለያየ ምክንያት TBI በፈረንጆቹ traumatic brain injury ይሉታል፣ ወይም በስፖርትም ሊሆን ይችላል። አሁን የአሜሪካን ሀገር ስፖርት እንደ በግ ግንባር ለግንባር እየተጋጩ የሚጫወቱት ስፖርት አለ። እሱ እንደ አይነት ስፖርት ሪሌትድ ኢንጁሪ ይሉታል ፈረንጆቹ። እንደዛ አይነት ስፖርቶችም የተወሰነ ያንን የአንጎል ክፍል የሚያናጋ አይነት የስፖርት አደጋ ከሆነ እንዲሁ የማስተዋል ችግር ሊያጋልጡ ይችላሉ። የተለያዩ ምክንያቶች እንደዚሁ ሊያመጡ ይችላሉ እንዲያን ችግር። እና እንደዚህ ነገር በሚመጣ ጊዜ ከዚህ በፊት እንደዚህ አንጎል አደጋ ደርሶብሃል ወይ ደርሶብሻል ወይ፣ እንዴት ነው መጠጡስ ከልክ ያለፈ ነው ወይስ በልኩ ነው፣ በየቀኑ አስረሽ ምችው ነው ወይስ አልፎ አልፎ ነው፣ እንደዚህ አይነት መረጃዎች ለማግኘት እንሞክራለን። ምክንያቱም ሪቨርስብል ኮዝስ
ሊቀለበሱ የሚችሉ ሊመለሱ የሚችሉ ወደ ቦታው
ልክ መመለስ ማስተካከል የሚቻሉ ነገሮችን ሊያመልጡን አይገባም። እነዛን ቶሎ አግኝቶ መፍትሄ መስጠት ያስፈልጋል። እና አንዳንዱ እንዳልከው ከእድሜ ጋር ተያይዞ የሚመጣው ሌላ ነው። እሱ ግን በጎልማሳነት በተለያየ ምክንያት እንደዚሁ ሊመጣ ይችላል፣ የማስታወስ ችግር።
ዶክተር ዮናስ ቅድም የገለጿቸው ቫይታሚኖች ለአንጎል አስፈላጊ መሆናቸውን፣ እነሱ እጥረት ባለባቸው ሁኔታ የረጅም ጊዜ አልኮል ተጠቃሚ የሆኑ ሰዎች ለመዘንጋት ችግር እንደሚጋለጡ ጠቅሰዋል። በአንዳንድ መጽሔቶች ጭምር በከፊል የማስታወቂያ ይዘት ባላቸው ለማስታወስ የሚረዱ የሚሉ መድኃኒቶች እንክብሎች፣ የተለያዩ መድኃኒቶች ሲተዋወቁ ይታያል። በእርግጥ የማስታወስ አቅምን ሊያዳብሩ የሚችሉ በተጨማሪነት ሊወሰዱ የሚችሉ በሳይንስ በእርግጥ ተቀባይነት ያላቸው የሚወሰዱ አሉ። ሰዎች ለመዘንጋት ችግር በመጋለጥ ብቻ ሳይሆን እንዲሁም የትውስታ አቅማቸውን ከፍ ለማድረግም ሊሆን ይችላል ተቀባይነት ያላቸው አሉ።
እስካሁን ድረስ ብዙ እንደዚህ አይነት ነገሮች በሕክምና ምርምር የተደረገባቸው አሉ። ለምሳሌ ያክል ይሄ ጊንኮ የሚባለውን መድኃኒት ጊንኮ ቢሎባ ይሉታል። እሱን መድኃኒት ማስታወስ ለማሻሻል ይችላል ወይ፣ ማስታወስ በሽታንስ ለመከላከል ይችላል ወይ የሚለው ወደ $30 ሚሊዮን በሚጠጋ ፕሮፌሰር ስቲቨን ደካውስኪ የሚባል ዩኒቨርሲቲ ኦፍ ፒትስበርግ ነበሩ፣ አሁን ፍሎሪዳ ነው ያሉት። እሳቸው የመሩት ትልቅ ጥናት ነበር እና በእውነት ሁላችንም ተስፋ አድርገን ነበር። ምክንያቱም ጊንኮ በምትወስደው ጊዜ በየቦታው ይሸጣል። ልክ እንደ ጫት ምርቃና ሀሳብ ሰብሰብ ያደርጋል። ግን ይሄ ነገር በሰፊው በደንብ ሲጠና ለ3 ዓመት እንደዚህ ምንም የተለየ ከፕላሲቦ ምንም ከአንድ ብርጭቆ ውሃ የተለየ ጥቅም እንደሌለው አሳይተዋል። እና ሌሎችም እስካሁን ድረስ እኔ እስከማውቀው ድረስ እንደዚህ የማስታወስን ችሎታ ያዳብራሉ ተብሎ በየመደብሩ ካሉት ውስጥ አንዳቸውም በጥናት ማሳየት የተቻለ
የተደገፉ አይደሉም፣ ወይም ደግሞ የንግድ ማስተዋወቂያነታቸው ያለፈ ተጨባጭ ማስረጃ የላቸውም።
የላቸውም፣ ምንም በጥናት የተደገፈ የለም።
ቆንጂት፣ የመርሳን ነገር ዛሬ የሚያነጋግር እንጂ እንግዲህ መዝጋት ሊኖርብን ነው። አድማጫችን ድጋሚም ቢጠይቁ ሌሎችም እንደደረሳቸው ተስፋ እናደርጋለን። አንቺም ማስታወስ
አቶ በሪሁን
እንደመረጥሽ
ወይም ወይዘሮ ቆንጂት እናመሰግናለን በጣም ዶክተር ዮናስን።
ቀደም ብለን ወደ አስተዋወቅ ነው ዘገባ ነው የምንሻገረው።
ወደ የመን የሚወስደን ዘገባ ነው። የመን ዋና ከተማ ሰንዓ ውስጥ ባለፉት 4 ቀናት በተካሄዱ ከባድ ውጊያዎች ከ230 በላይ ሰው መገደሉንና ቁጥራቸው ከ400 በላይ የሆኑ ሌሎች ሰዎች መጎዳታቸውን በሀገሪቱ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ከፍተኛው አስተባባሪ ለቪኦኤ ገልጸዋል። ሰንዓ ውስጥ ያለው ውጥረትና ስጋት አሁንም እንደበረታ መሆኑን ከተማይቱ ውስጥ የሚገኙ ኢትዮጵያውያን ገልጸዋል። ሶሎሞን አባተ ወደ ሰንዓ ደውሎ የመንግስታቱን ድርጅት ከፍተኛ አስተባባሪ ጄሚ ማክጎልድብሪክንና ከኢትዮጵያውያኑ ስደተኞች አንዲቱን አነጋግሮ ተከታዩን ዘገባ አሰናድቷል።
ሰንዓ ዛሬ ረገብ ያለች ትመስላለች ብዙዎች እንደሚናገሩት
ارتياح في الشارع العام اليوم والناس مرتاحين وخبر مفرح يعني بانتهاء
መንገዶቹ ዛሬ የተሻለ የተረጋጉ ናቸው ይላል የሰንዓው ነዋሪ የሁጦቹ ደጋፊ መሐመድ ሰዒድ። ለወራሪዎች ሊሸጡን የነበሩት ቀውስና ውድመት ያመጡብን ሚሊሺያ መሪ አሊ አብዱላህ ሳልህ መገደል በጎ ዜና ነው ብሏል መሐመድ። በሳዑዲ አረቢያ የሚመራው ጥምረት የከፈለው የመጨረሻ ዋጋ ነውም ብሎታል የቀድሞውን የሀገሪቱን ፕሬዚደንት። እስከ ቅርብ ጊዜም የሁጤዎቹ የራሳቸው አጋርና ግብረ አበር ሆነው ጎን ለጎን ሲዋጉ የቆዩትን ሳልህን ትናንት መገደል። ሳልህ የተገደሉት ከሁጤዎቹ ጋር የነበራቸው ኅብረት በተበጠሰ በሁለት ቀናት ውስጥ ነው። የሳልህ መስመርና አቋም ቀይሮ ከሳዑዲ አረቢያና አጋሮቿ ጋር ለመተባበር መወሰን ያበሳጫቸው ሁቲዎች በጣሉት የደፈጣ የላውንቸር አደጋ ነው ትናንት የተገደሉት። በተባባሪዎቹ አማጺ ኃይሎች መካከል መቃቃሩና ክፍፍሉ ከተፈጠረ አንስቶ ባለፉት አምስት ቀናት ውስጥ እጅግ የተካረረ ውጊያ በሰንዓና በአካባቢዋ ሲካሄድ ቆይቷል። ይህ የቀናት ውጊያ የጣለው የጥፋት አሻራ ግን የከበደ ነው።
234 people recorded as having been killed during the fighting.
ዛሬ ጠዋት ላይ በተመዘገበው መሰረት 234 ሰው ተገድሏል በጦርነቱ። ይህ ቁጥር እያሻቀበ ሊሄድ ይችላል። ከ400 በላይ ሰው ጉዳት ደርሶበታል።
በየመን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ከፍተኛ አስተባባሪ ጄሚ ማክጎልድብሪክን ማምሻውን አግኝቼ በሰጡኝ መግለጫ ላይ ነው ይህንን ጉዳት የጠቆሙት። በተለይ በእስልምና ሃይማኖት አስከሬን ሳይቆይ ስለሚቀበር ገና ሆስፒታል ወይም ወደ ጤና ማዕከል ሳይደርስ የቀረም ሊኖር ስለሚችል ወይም ቀይ መስቀል ገና ያልደረሰባቸውም ስለሚኖሩ የጉዳቱ ቁጥር በብዙ ሊጨምር እንደሚችል አመልክተዋል ሚስተር ማክጎልድብሪክ። ከሕይወትና ከአካል ጉዳቱ ሌላ የደረሰው ውድመትና የመንገዶችና የአካባቢው መዘጋት ከፍተኛ እንቅፋት መፍጠሩን፣ ነዳጅ፣ ምግብ፣ ውሃ ለማቅረብም አስተጓጓይ ሁኔታ መሆኑን አመልክተዋል ማክጎልድብሪክ።
Buildings that have been damaged by rockets, many buildings by tank blasts, artillery, as well as airstrikes. And so it will take some time to repair all of that. And a lot of mess in the streets.
ብዙ ህንጻዎች በሮኬት በተጠመዱና ጊዜ ጠብቀው በሚፈነዱ ቦምቦች በከባድ መሳሪያና በአየር ድብደባ ፈራርሰዋል። ያንን ሁሉ ለማንሳት ጊዜ ይፈጃል። መንገዱ በጣም ተበላሽቷል። በእነዚህ አካባቢዎች የሚኖረው ሰው እድል እንዳገኘ ይወጣል። ምክንያቱም ወደፊት ሊደርሱ ከሚችሉ የአየር ድብደባዎች ለመትረፍ መሸሽ ነው የሚፈልገው።
ባለፈው ሌሊት ብቻ ከ25 በላይ የአየር ድብደባዎች ሰንዓ ላይ መፈጸማቸውን ገልጸውልኛል የመንግስታቱ ድርጅት የየመን የሰብአዊ ጉዳዮች አስተባባሪ። አሁን ባለው ሁኔታም ቢሆን የመንግስታቱ ድርጅትና ቀይ መስቀል ድጋፍ ለማድረስ እየተረባረቡ መሆናቸውን አመልክተዋል። በዚያ ላይ ከ2000 ሰው በላይ የገደለው ኮሌራ አሁንም እያሰጋ መሆኑንና ንጹሕ ውሃ ማቅረብ ትልቁን ትኩረት የሚሰጡት ጉዳይ እንደሆነም ጂሚ ማክጎልድብሪክ አመልክተዋል። በሌላ በኩል ደግሞ እዚያው ሰንዓ ያሉ ኢትዮጵያውያን ሁኔታው የባሰ ሊሆን ይችላል የሚል ስጋትም አላቸው። ማምሻውን አንደኛዋን አነጋግሬ ነበር።
እንግዲህ ዛሬ ያው እንትኑ እንዳለ ነው። ትንሽ ብቻ ጋፕ ብሏል፣ ተኩሱ ግን አገሪቷ ያው ፍርሃት ላይ ናት ሁሉ።
እናንተስ ያላችሁበት ሁኔታ
ያው እንደ ትላንትናው ነን። እኛ
የደረሰላችሁ ነገር አለ ከማንም ከቀይ መስቀልም ይሁን ከዩኤንኤችሲአር?
ላ እስካሁን ድረስ ማንም ሰው እንትን ያለን የለም፣ ወላ የደወለ የለም፣ ወላ የመጣም የለም።
እንዴት እየሆናችሁ ነው?
ምንም ነገር እንትን ያሉት የለም።
እንዴት እየሆናችሁ ነው?
ያው እንደዛው ነው ያለ ነው። እንደ ትላንትናው እየጠበቅን ነው የሚሆነውን ነገር።
ወጣ ያለ ሰው አለ ከመሀላችሁ? አካባቢውን ያየ ሱቆች ምናምን ክፍት ያሉ አሉ እንዴ?
አይዋ ሱቆች ዛሬ አንዳንድ ቦታ ላይ ተከፍተዋል። ትንሽ ተኩሱም ትንሽ በረድ ብሏል። ሌሊት ነበር በጣም ሲደበድቡ የነበረው።
እሺ፣
ቀን ላይ አሁን ጋፕ ብሏል። ደግሞ አሁን ወደ ማታ ላይ ደግሞ ይጀምራሉ። አሁን እየጀመሩ ነው።
መሸት ሲል ነው ማለት ነው።
ትላንትን ሌሊቱን ሙሉ ሲደበድቡ ነው ያደሩት እስከ ጠዋት ድረስ።
እናንተ ያላችሁበት አካባቢ በማን ይዞታ ስር ነው ያለው?
ሰንዓ በሁቲ እጅ ነው ያለው።
እናንተ ሰፈር የሚያሉት ሁቲዎቹ ናቸው?
አዎ፣ ሁሉ ሙሉ ሰንዓ አሁን በሁቲ ቁጥጥር ስር ነው።
ወደ እነሱ የሚተኮስ ነገር አለ?
ያ በጣም እየዞረች ነው። ትላንት ሌሊቱ ስትደበድብ አደረች።
አይሮፕላን
አሁንም ራሱ እየተሽከረከረች ነው። አዎ፣
እዛ አካባቢ እናንተ በሚታያችሁ ርቀት ትጥላለች ቦምብ?
አዎ፣ በጣም ትላንት ሌሊቱ ሙሉ ስትደበድብ ነው ያደረችው። ቁጭ ብለን ነው ያደር ነው እስከ ጠዋት ስምንትን ስንል ሌሊቱ ሙሉ ስትደበድብ ነው ያደረችው።
ጉዳት የደረሰ አለ እንዴ የምታውቂው የሰማሽው?
ላ እስካሁን በሀበሻ ላይ አልሰማሁኝም። ለምን ስላልወጣን ምንም ኢንፎርሜሽን የለንም። ግን ያው በትዊተር ላይ ምናምን የሚለቀቀውን ነው የምናነበው።
ምግብ ውሃ
ስለምንሰራ
ምግብ ውሃ እንዴት እየሆናችሁ ነው?
አሁኑ ሱቁሉ ያው እንግዲህ አንዳንድ ቦታ የተከፈታለ ትንሽ ውሃ ይዘው መጡ። በተረፈ ግን ሌላ ነገር ያው በፊት ትላንት እንደነበር ነው ሀይል። አሁን እኛ ያለንበት ቦታ ጋር ተሰብስበን ያለንበት ቦታ ጋር ማለት ነው ማቅረብ የሚችሉት ነገር ለምን ሂማን ራት ሂማን እንትኖች ሁሉም ተደራጅተዋል፣ ይረዳሉ ይባላል። በብዛት ደግሞ በዚህ በጦርነት ሰዓት ቀይ መስቀል ነው የሚረዳው። ቀይ መስቀል ቅርባችን ነው። እናም ለእኛ እንኳ ማቀበል ቢችሉ ማለት ነው ፍራሽ፣ ብርድ ልብስ፣ ውሃ ምናምን ምግቦችን።
የት ነው ያላችሁት? የት ቦታ ቢባል እንዴት ሊያገኟችሁ ይችላል?
ሀይል መድረሰትል ሀይል የሚባል ቦታ አለ። እዛ ቦታ ጋር ነን እኛ ያለ ነው። ቀይ መስቀል ከኛ ትንሽ ነው የሚርቀው።
ምንድን ነው ለመሆኑ እንዲያደርጉላችሁ የምትፈልጉት?
ያው አሁን ጦርነቱ በጣም እያስፈራ ስለሆነ ማለት ነው። አሁን ከእንደገና ደግሞ ልጆቹም እየገቡ ነው ተብሏል ከመርብ። ከዚህ የበለጠ ድብልቅልቅ ነው የሚለው። መጀመሪያ ላይ እንኳ ይሄ ነገር ድብልቅልቅ ሳይል የተወሰነ እንኳ ምግብ ውሃ ምናምን ቢያቀርቡልን።
ግን እስካሁን ድረስ
ለምን መውጣትና መግባት አንችልም?
እየባሰበት ሊሄድ ይችላል የሚል ስጋት ነው ያላችሁ አሁንም?
አዎ። ለምን አሁን ልጁ መርብ ነው ያለው። ከአሊሙስን ጋር ወደዚህ ሊመጡ ነው እየተባለ ነው። ሁሉም ሰው የሚያወራው ሲሆን ይሄንን ነው።
የሳልህ ልጅ ማለት ነው?
የሳልህ የወንድሙ ልጅ
ሊዋጋ ነው የሚመጣው?
አዎ። ትላንትናም በቴሌቪዥን ሲናገር ነበር አሉ።
በጥበቃ በኩልስ ምን አይነት ከለላ ሊሰጧችሁ ይችላሉ?
አይ በጥበቃ በኩል እንኳን ምንም አይነት ከለላ ሊሰጡ የሚችሉ አይመስለኝም። ያው እግዚአብሔር ይጠብቀን እንጂ ምንም አይነት ከለላ፣ ሁሉም ፈርቶ ነው ያለው። የመኒውም ሁሉ እነሱ ራሳቸው እኮ ፈርተው ተደብቀው ነው ያሉት። ያው እዛው ካምፕስ ጦርነቱም ያው እንደዚህ እንትን ሲል ማንንም ስለማይለይ ከለላ ምናምን ይሰጣሉ ብለን እንኳን አንገምትም።
የተባበሩት መንግስታት ድርጅት የየመን ከፍተኛ ልዑክ እስማኤል ኡልድ ሼህ አህመድ ሚስተር አሊ አብደላ ሳልህ ከተገደሉ ወዲህ ስላለው ሁኔታ ለጸጥታ ጥበቃ ምክር ቤቱ ማብራሪያ እየሰጡ ናቸው። ከመንግስታቱ ድርጅት የየመን የሰብአዊ ጉዳዮች ከፍተኛ አስተባባሪ ጃሚ ማክጎልድ ብሬክ እና ሰንአ ካለች ኢትዮጵያዊት ስደተኛ ጋር ያደረግናቸውን ቃለ ምልልሶች ከዌብሳይታችንና ከፌስቡክ ገጻችን ማግኘት ይቻላል። ሰሎሞን አባተ ነኝ ለአሜሪካ ድምፅ ዋሽንግተን።
አድማጮች አሁን ንግድና ምጣኔ ሀብት። በዛሬው ንግድና ምጣኔ ሀብት በኢትዮጵያ በየጊዜው የሚፈጠሩ ግጭቶች በአገሪቱ የምጣኔ ሀብት ይዞታ ላይ የሚያሳድሩትን ተጽዕኖ የሚቃኝ የባለሙያ ትንታኔ ይዘናል። ዶክተር አክሎግ ቢራራ የዓለም ባንክን ጨምሮ በተለያዩ ዓለም አቀፍ ተቋማት የሰሩ የልማትና ምጣኔ ሀብት ባለሙያ ናቸው። የፕሮግራሙ አዘጋጅና አቅራቢ ሄኖክ ሰማእግዜር ነው ያነጋገራቸው።
አንደኛ የፖለቲካ አመራሩ ድምፅ የሚሰጥ ተሳትፎን የሚያጠናክር ባለቤትነትን የሚያጠናክር ነው ወይ የሚል ጥያቄ ሁሉም አገሮች ለምሳሌ ኔፓል፣ ቬትናም፣ ቀደም ሲል ታይዋን፣ ሲንጋፖር፣ ሌሎችም ቦታዎች በአፍሪካ ውስጥ ቦትስዋና፣ ሞሪሸስ የመሳሰሉ ሀገሮች የታየ እንትን ነው። የፖለቲካ አመራር አሳታፊነት፣ ድምፅ አስተናጋጅነት የሚል ሁለተኛው፣ የትም ሀገር ቢሆን የአገዛዙ ሁኔታ የሚለየው አጎልማሽ የሆነ ፖሊሲ አለ ወይ እና ሶስተኛው ከዚህ ጋር ተያይዞ የሚታየው የተቋማት ጥራት፣ ቅልጥፍና፣ ህዝብን አገልጋይነትና ተሳትፎን አጠናካሪነት የሚሉ ናቸው። እነዚህ በጣም መሰረታዊ የሆኑ ጥያቄዎች ናቸው።
የውጭ ኢንቨስትመንትን በተለይ አሁን ላይ ቁጭ ብለን ይህን ያህል ይጎዳል፣ ይህን ያህል አይጎዳም ለማለት መረጃ ማሰባሰብ ያስፈልጋል። ስለዚህ እሱን አናደርግም። ግን ልናደርግ የምንችለው እንደዚህ አይነት ሁኔታዎች፣ ተቃውሞዎች በተቀሰቀሱባቸው ሌሎች አገሮች ከአፍሪካም እነ ናይጄሪያን መጥቀስ እንችላለን። የህንድ ገበሬዎችን እንቅስቃሴ ማየት ይቻላል። ከሌሎች ሀገሮች እንዴት ተወጡት? እንዴትስ ለውጥ አመጡ?
ዋናው ጥያቄ እሱ ነው። እንግዲህ ፖሊሲ ያልኩበትም ዋናው ምክንያት ይሄ ነው። በልምድ በሚታይበት ጊዜ እጅግ በጣም ጠቃሚ የሚሆነው የባለቤትነት ጥያቄ አለ። እንዲሁ የወደቁ ሀገሮችንን በላቲን አሜሪካ በተለይ ካሪቢያን፣ መካከለኛው የደቡብ አሜሪካ ክፍል እና ሌሎች በሚታዩበት ጊዜ ባለቤትነት እጅግ በጣም ቁልፍ መሆኑን ያሳያል። ይሄ ኢንዲጂነስ ወይም ደግሞ የአገሩ ባለቤት ተጠቃሚ መሆኑ አገሩ የዚህ የውጭ ኢንቨስትመንቱ ባለቤት መሆኑ። ለምሳሌ ማዳበሪያ ይሰራ ይባል እና ሞንሳቶ የሚባለው ድርጅት ማዳበሪያ ሊሰራ ይምጣ ይባል፣ ያነ ማን ነው በባለቤትነት የሚያዘው የሚለውን ጥያቄ ደቡብ ኮሪያኖች፣ ታይዋን፣ ሲንጋፖር፣ ቦትስዋና መልሰውታል። ይኸው ምንድን ነው የውጭ ኢንቨስትመንት በሚመጣበት ጊዜ አጋርነት ወይም ተሳትፎ እጅግ በጣም ቁልፍ ነው፣ ወሳኝ ነው የሚል ነው። ግጭት የሚፈጠርባቸውን ቦታዎች ብንወስድ ለምሳሌ እንደ ሞዛምቢክ ያለ ወይም ደግሞ ማዳጋስካር የመሳሰሉትን ሀገሮች ብናያቸው ግጭቱ የሚከሰተው ባለቤትነት ሙሉ በሙሉ የውጭ ተጠቃሚዎች እና በውስጥ ያሉ የጥቂት ተጠቃሚዎች ባለቤትነት ከፍተኛውን ሚና በሚይዝበት ጊዜ ነው። እነዚህ ሀገሮች ያደረጉት ለምሳሌ ቦትስዋና ያደረገችው ምንድን ነው? እንቁ ታመርታለች። እንቁ ማምረቱ አይደለም እኮ እንቁማ የተፈጥሮ ሀብት የቦትስዋና ሕዝብ ነው። ነገር ግን አጠቃቀሙ ላይ ነው ዋናው ቁልፍ። ደቡብ ኮሪያ የሚያደረገችው የአገሯን የራሷንን የውስጥ የማምረት አቅም ለማሳደግ በትምህርት ላይ እጅግ በጣም ሰፊ እና ጥልቀት ያለው ኢንቨስትመንት አደረገች። ቪየትናምን ብንወስድ የእርሻ ምርቷን ለማሳደግ ስትል የእርሻ ፖሊሲውን የመሬት አያያዝ ፖሊሲውን ለውጣለች። ስለዚህ የፖሊሲ ለውጥ እጅግ በጣም አስፈላጊ ነው ማለት ነው።
ልክ ነው። እንግዲህ የፖሊሲ ለውጥ አስፈላጊ እንደሆነ አስቀድሞም የገለጹት ነው። እንዲያው ባጭሩ ኢትዮጵያ ምን አይነት ለውጥ ማድረግ አለባት ይላሉ?
እኔ አንዳንድ ጥናቶች አድርጌያለሁ። ለምሳሌ በኢትዮጵያ ውስጥ እጅግ በጣም አሳሳቢ የሆነው የመሬት ነጠቃና ቅርሚት ጉዳይ ነው። የመሬት ባለቤት ህዝብ ነው በሚባልበት ጊዜ ህዝቡ ተሳትፎ አለው ማለት ነው። ስለዚህ የመሬት ባለቤትነት በህግ ታውቆ ህዝብ የመሬቱ ባለቤት መሆን ይኖርበታል። አንዱ የፖሊሲ ለውጥ መሆን ያለበት እንዲሁ በይስሙላ በህዝብ ስም መሬቱን እኛ መንግስት ያስተናግደዋል የሚለው አዋጣም። አሁን ያለው ቀውስ እኮ ባለቤትነቱን ማን ይዞታል የሚለው ነው። ስለዚህ ግልጽነት ባለው ኃላፊነት ባለው ተሳትፏዊ በሆነ መንገድ ፖሊሲ ለውጡ ህዝብን የሚያገለግል መሆን ይኖርበታል። እድገቱ በህዝብ የኑሮ መሻሻል ላይ መሰረት ይኖርበታል እና ይሄ አንዱ የፖሊሲ ለውጥ አስፈላጊ ነው የምለው ለዚህ ነው። የተፈጥሮ ሀብት ብቻውን አንድ አገርን ሊያለማ አይችልም። የተፈጥሮ ሀብቱ ለማን ያገለግላል? ለአገር ልማት ይውላል፣ ለህዝብ ህይወት መሻሻል ይውላል፣ የስራ እድሎችን ይፈጥራል የሚለው እንትን ነው በጣም አከራካሪ ሆኖ የሚታየው በኢትዮጵያ ውስጥ። እኔ የማሳስበውና አደራ የምለው ይሄ መንግስት እንዲያስብበት የምፈልገው ምንድን ነው፣ ህዝቡ ተሳታፊ መሆን ይኖርበታል። ድምፁ እንዲሰማ ያስፈልጋል። ወጣቶች ፊት ለፊት የሚያዩት ምንድን ነገር ነው? አብዛኛው እኮ የሚከራከረው በኦሮሚያ የሚሞተው በጎንደር የሚሞተው እኮ ወጣቱ ትውልድ እኮ ነው። ወጣቱ ትውልድ ፊት ለፊት የሚያየው ምንድን ነው? ይሄ ፋክተሪ አለ፣ ፋብሪካ አለ ይላል። ይሄ እርሻ አለ ይላል። ይሄ እርሻ ግን ለእኔ ምን አስገኘልኝ ብሎ ነው የሚጠይቀው። ስለዚህ ፊት ለፊት የሚታየውን ነገር ሊካድ አይችልም። ያን የሚመረተው ነገር በባለቤትነት የያዘው ማን ነው? ከእድገቱ ጥቅም የሚያገኘው ማን ነው የሚለው የፖሊሲ ጥያቄ ነው፣ የፖለቲካ ጥያቄ ነው። ይህንን ልንወጣው መቻል ይኖርብናል። ይቻላል ደግሞ ብዬ እገምታለሁ።
በጣም ነው የማመሰግነው ዶክተር አክሎግ ቢራራ።
እግዜር ይስጥልኝ።
አድማጮች፣ ስርጭታችን ሊገባደድ ነው። የማጠቃለያ ዜናውን ከቆንጅት ታየ።
የመቀሌና የወልዲያ ከተማ የእግር ኳስ ክለቦች እሁድ ዕለት ሊያደርጉት ለነበረው የጨዋታ ውድድር ከጨዋታው በፊት የተፈጠረው ግጭት ወደ ብሔር ግጭት ተለውጦ እንደነበርና በዚህም ከሁለቱም ወገን የሁለት ሰው ሕይወት መጥፋቱን ነዋሪዎችና የክልሉ መንግስት አስታውቀዋል። ቁጥራቸው ለጊዜው ያልታወቀ በርካታ ሰዎች መቁሰላቸውን፣ የትግራይ ተወላጆች ሆቴልና ድርጅት መሰበሩን፣ መኪና መቃጠሉና በአጠቃላይ ወደ 200 የሚጠጉ ድርጅቶች ላይ ጉዳት መድረሱም ተመልክቷል። በተያያዘም ጥቃቱን የተቃወሙ የትግራይ ወጣቶች መቀሌ ከተማ ላይ ተቃውሞ ማሰማታቸው ተገልጿል። የተባበሩት መንግስታት ድርጅት የየመኑ ልዑክ ዛሬ ለጸጥታው ምክር ቤት አባላት ገለጻ ያደርጋሉ። የሀገሪቱ ሁጢ አማጽያን የቀድሞ ፕሬዚደንትና አተባባሪያቸው የነበሩትን አሊ አብደላ ሳልህን በትናንትናው ዕለት ገድለዋቸዋል። የሁለቱ ህብረት መፍረስን ተከትሎ ዋና ከተማዋ ሰንአ ላይ ብጥብጡ ተባብሷል።
ስርጭታችን ማገባደዳችን ነው። እዚህ ዋሽንግተን ዲሲ ላይ በሊቢያ የሚካሄደውን የጥቁሮች ባርነት ሽያጭ የሚለውን ተቃውሞ የወጡ ኢትዮጵያውያንና ኤርትራውያን ሰላማዊ ሰልፍ መውጣታቸው ተነግረዋል። እንዘግብበታለን። የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት በ19ና በ22 ሜትር ባንዶች በአጭር ሞገድና በናይል ሰዓት ለምሽቱ የያዘውን እዚህ ላይ ያበቃ። ያስተናገድናችሁ
ቆንጂት ታዬና
አሉላ ከበደንን። አሁን የትግርኛ ስርጭት ይቀጥላል። ሰላም፣
ደህና ደሩ። ነገ በተለመደው በሶስት ሰዓት እንገናኛለን።